все вернуло.
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጣፋንታችን ሊሆን ይችላል። ፈተናችንም ደግሞ ወጥዋብ በሰላም ይሄዱ ለርግጠኛ አይደለም። አራት አመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖ ብንቀረው እንዲያን በጣም ብዙ ነገሮችን ስናብሰለሰል ብዙ ነገሮች ውስጥ እንትን ስንል ነበረ።
አማራ ክልል ያለው አለመረጋጋት በተማሪዎች መጻይ ተስፋ ላይ አደጋ እንደደቀነ እየተነገረ ነው። በጉዳይ ላይ ተማሪዎችን አነጋግረናል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም መራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውንልናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በአማራ ክልል በአብዛኛው አካባቢ ያሉት ትምህርት ቤቶች የዘመኑን የመማር ማስተማር ሂደት እንዳልጀመሩ የገለጹና ከክልሉ ወደ አዲስ አበባ ዩኒቨርሲቲ የገቡ ተማሪዎች በተለይ የዘንድሮው የ12ኛ ክፍል ተፈታኞች እጣ ፈንታ እንደሚያሳስባቸው ተናግረዋል። ከመጡባቸው አካባቢዎች ያሉት ትምህርት ቤቶች ላለፉት 3 ወራት እንደተዘጉ መሆናቸውን ለአሜሪካ ድምፅ የገለጹት ተማሪዎቹ ከትምህርት ገበታ የራቁት ታናናሾቻቸው ከዚህ በኋላ ወደ ትምህርት ቤት የመመለስ እድላቸው ሊጠብ እንደሚችል ስጋት እንዳላቸውም ተናግረዋል። አስቴር ምስጋናው አነጋግራቸዋለች።
በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች እንደነበሩ የሚገልጹት ወንድማማቾቹ ስቲፋኖስ እና ኢዩኤል ሲሚነ በ2015 ዓመተ ምህረት በሀገር አቀፍ ደረጃ በተሰጠው የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና በብሔራዊ ደረጃ ከፍተኛ የሚባለውን ውጤት በማምጣት ሰሞኑን ወደ አዲስ አበባ ዩኒቨርሲቲ ገብተዋል። ወንድማማቾቹ ተማሪዎች እንደሚያስታውሱት በአማራ ክልል በመንግስት የጸጥታ ኃይሎች እና በፋኖ ቡድን ታጣቂዎች መካከል እስካሁን የቀጠለው ግጭት የተጀመረው የዩኒቨርሲቲ መግቢያ ፈተናውን ለመውሰድ በተቀመጡበት እለት ነበር።
እኔ የነገርኩሽ አሁን የመጀመሪያውን ተኩስ ነው። ከዛ በኋላ በየቀኑ ሁሉ ያለ ተኩስ ምናምን አለ፣ እንዲሁም እዛው ውስጥ ራሱ ወሬ አለ። በጣም ብዙ ከባድ መሳሪያ እንትኖች ነበሩ ድምጾች፣ እና ያን እየተፈተን ነበረ። እያጠቆር ምናምን ፈተና እያነበብን እና በዛ ሰዓት በጣም ተጨንቄ ነው። ራሱ ፈተናው ራሱ ሊቋረጥ እንደሚችል ምናምን
ጣፋንታችን ሊሆን ይችላል። ፈተናችንም ደግሞ ወጥዋብ በሰላም ይሄዱን እርግጠኛ አይደለንም። አራት ዓመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖብን ቀረው። እንዲያን በጣም ብዙ ነገሮችን ስናብሰለስል ብዙ ነገሮች ውስጥ እንትን ስንል ነበረ።
ውጤት ስንት ነበር ያመጣችሁት?
እኔ 640 ነው ያመጣሁት።
ባለፈው ዓመት ነሐሴ ወር በክልሉ መባባስ በጀመረው የትጥቅ ግጭት ምክንያት በ42 ትምህርት ቤቶች ላይ ጉዳት መድረሱንና 2000 የሚደርሱ ትምህርት ቤቶችም ስራ ባለመጀመራቸው ምክንያት ከ2.6 ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዳልተገኙ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊን ዶክተር ሙሉነሽ ደሴን ጠቅሶ ከአራት ቀናት በፊት የተላለፈው የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል። መንግስት በከፍተኛ ወጪ ያሳተማቸው የተማሪዎች የመማሪያ መጽሐፍትም በታቀደው መሰረት ለማሰራጨት እንዳልተቻለ ያመለከተው ዘገባው እስካሁኑ የዘለቀው አለመረጋጋትም በተማሪዎች ላይ የትራንስፖርት ችግር እንደፈጠረ አክሎ ገልጿል። ችግሩም በገሃድ የታዘቡት ተማሪ ኢዩኤል እና ስቲፋኖስ ሲሚነህ ከደብረ ማርቆስ ከተማ ወደ አዲስ አበባ ለመምጣት ያሳለፉትን ውጣ ውረድ እንዲህ ያስታውሱታል።
በአምስት ምናምን መኪና ነው እያቆራረጥን ከደብረ ማርቆስ ከተማ ከንቲባ ደብዳቤ አጽፈን እንደዚህ ለዚህ ነው ለትምህርት ነው የሚሄዱት እንደዚህ እንደዚህ የኢንትራንስ ያመጡት ውጤት ይሄን ያክል ነው ምናምን የሚል ሌተር አጽፈን ያንን እያሳየን አይ ቲንክ ከደብረ ማርቆስ ከደጀን በአንድ መኪና ከዛ ደግሞ እያል እየተገለባበጠ በአምስት መኪና ጠዋት 12 ሰዓት የወጣን 12 ሰዓት ነው እዚህ ራሱ 12 ተኩል ምናምን ነው አዲስ አበባ የገባ ነው።
ተማሪ ቤተለይ ምስጋናውን በዚያው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ትማር እንደነበርና ከፍተኛ ውጤት ካስመዘገቡ 47 ተማሪዎች መካከል እንደሆነች ትናገራለች። በአካባቢው ያለው ግጭትና ውጥረት ከፍተኛ የትራንስፖርት ችግር እንደገጠማት ቤተልሔም ታስረዳለች።
እዚህ ለመምጣት ራሱ መንገዱን በጣም ፈርተን ነበር። ማለት የሚያጋጥመውን ችግር ከዚህ በፊት የነበረውን ተግዳሮት ስለምናውቅ ትንሽ ቤተሰብ ላይም ስጋት ነበር። ያው ግን እንደፈጣሪ ፈቃድ ከጓደኞች ጋር ትንሽ ተሰባስበን መጀመሪያ እስከ ደጀን ድረስ በታክሲና እያቆራረጥን መጣን። ከዛ ከደጀን ሲደሙ ቀጥታ በባስ ነው መጣን። ማሊፍ ተሾች ምናምን ነበሩ። ያው መንገዱ ትንሽ አልቃኝ ነበር። ምን ቀጥራን ደስ
የክልሉ የጸጥታ ችግር በታናሾቻቸው የወደፊት የትምህርት ጉዞ ላይ የሚፈጥረው እንቅፋት ደግሞ ይበልጥ እንደሚያሳስባቸው ተማሪዎቹ ስጋታቸውን አጋርተዋል።
አሁን እኛ አምና የነበርንበትን በዚህ ጊዜ የነበርንበትን ስናስብ አምናኛ በተረጋጋ ሁኔታ ውስጥ እየተማር የትምህርት ቤቱ የራሱ የሆነ ችግር ቢኖርበትም ለክላስ ያልተሟሉ ነገሮች ቢኖሩም ግን ከጸጥታ ችግር አንጻር ምንም የጸጥታ ችግር ሳይኖርብን እየተማር ትምህርታችንን እያስከትልን እርስ በርሳችን እየተረዳዳ ለሀገራዊ ፈተናውም ለተለያዩ ነገሮች ራሳችን ስናዘጋጅ ነበር። ዘንድሮ ግን እስካሁን ባለ መረጃ ድረስ ትምህርት ቤት አማራ ክልል ውስጥ በከፊል ነው የጀመሩት። አዲስ አበባ የዋላሪ ትምህርት ቤትም እስካሁን ተማሪዎችን አልጠራም። ሌሎችም ቦታዎች ጋር እንደዚሁ የተለያዩ ትምህርት ቤቶች አልጠሩም እና ለእነዚህ ልጆች በጣም እንትናለን። ምክንያቱም ትምህርት ሌላው እየተማረ እነሱ ትምህርት አለማግኘታቸው ደግሞ ጊዜውም በጣም እየሄደባቸው ነው። ትንሽ ጊዜ እንኳ ቢሆን ትምህርት ያላገኙበት ይካካሳል። ግን በጣም ረጅም ጊዜ ትምህርት አጥቶ መቆየት ራሱ ትልቅ ለውጥ አለው። ምክንያቱም ትልቅ ጫና ያሳድራል። ምክንያቱም አሁን እነዚህ ልጆች ቀጣይ የሀገር አቀፍ ፈተና የሚወስዱ ናቸው። የተለያዩ ዓለም አቀፍ ነገሮች ራሳቸው እንዲ የሚያሳትፉ ልጆች ናቸው። ይሄ በሆነበት ራሳችንን ለትምህርት ጊዜ መስጠት ሲገባን በዚህ ጊዜ ለትምህርት መሆን ሲገባው በተለያዩ የሰላም ጸጥታ ችግሮች ምክንያት እስካሁን ትምህርት አለመጀመር፣ በተለያዩ የጦር ቀጠናዎች ውስጥ ራስን ማግኘት በጣም ከባድ ነገር ነው። ሌሎች ወንድሞቻችን እህቶቻችንም እንግዲህ ይህ ጊዜ አልፎ እነሱም የተሻለ ደረጃ ደርሰው እስኪ ለማየት ያውቃል የሚል አስተሳሰብ።
የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት በኢትዮጵያ በተከሰቱ ግጭቶችና በተለያዩ አደጋዎች ምክንያት 7.6 ሚሊዮን ህጻናት ከትምህርት ገበታ ውጭ እንደሆኑ አስታውቋል። በእውቁ ደራሲ በክብር ዶክተር ሐዲስ ዓለማየሁ የተሰየመው የደብረ ማርቆስ ልዩ አዳሪ ትምህርት ቤት በ2015 ዓ.ም ለመጀመሪያ ጊዜ ያስፈተናቸው 47 ተማሪዎች ከሀገሪቱ ከፍተኛ የሚባለውን ውጤት በማስመዝገባቸው ትናንት ማክሰኞ ከደብረ ማርቆስ ዩኒቨርሲቲ በሰሜን አሜሪካ ከሚኖሩ ትውልደ ኢትዮጵያውያን ከተለያዩ ተቋማትና ከማህበረሰቡ በገንዘብና በአይነት የማበረታቻ ሽልማትና ድጋፍ ተበርክቶላቸዋል። በሽልማቱ ላይ ወላጆቻቸው እንዲገኙ ጥሪ ቢደረግላቸውም በወቅታዊው የጸጥታ ችግር ምክንያት እንዳልተገኙ ለመታዘብ ችለናል። ለአሜሪካ ድምጽ አስቴር ምስጋናው።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። በሐማስ ታጣቂዎች የዛሬ 9 ዓመት የታገተው ቤተ እስራኤላዊው አበራ መንግስቱ ቤተሰቦቹ ልጃቸው ወደ ቤታው እንዲመለስ ለረጅም ዓመታት በተለያዩ መልኮች ጥረት ሲያደርጉ ቆይተዋል። በአሁኑ ሰዓት እስራኤል በጥቅምት 7ቱ የሐማስ ድንገተኛ ማጥቃት የታገቱ ግለሰቦችን ለማስለቀቅ በምታደርገው ጥረት ውስጥ ልጃቸው አበራ ይካተት ዘንድ ቤተሰቦቹ እየተማጸኑ ይገኛሉ። ኤደን ገረመው ከአበራ መንግስቱ ወላጅ አባት አቶ አየለ መንግስቱና በኢትዮጵያ እስራኤል ምክትል አምባሳደር ከሆኑት ቶማር ባርትፍሬሊቭ ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል።
አቶ አየሊ መንግስቱ ከ111 ወራት ከ480 ሳምንታት ከ9 ዓመት ከ3 ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የ8 ልጆች አባት የሆኑት ቤተ እስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ1985 ዓ.ም ነበር። 7ኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸውዖ ስሙ አቢራ መንግስቱ በሐማስ እንደታገተ የቆየባቸውን እነዚያን የጭንቅ ዓመታት በከባድ ፈተና ውስጥ ሆኖ ለተለያዩ የዓለም መንግስታትና የሰብአዊ መብቶች ተቋማት በማሳወቅ እያሳለፉ እንደሆኑ ይናገራሉ።
በአሜሪካ የለ፣ በእንትን ሽባይጽ የለ፣ ምን ያለው ስብራ የለ። ምን ደጋ በነጋ በተራቢብ በኢየሩሳሌም ዝም ብለው በቃ አንዱ ሰው አምጥተው እንዲህ ያለ ሰው አለ እያሉ
አፊራ መንግስቱ በጎርጎሮሳውያኑ 2011 ታላቅ ወንድሙ በደረሰበት ህመም ገና በለጋ እድሜው ህይወቱ በማለፉ በተጫነው ሀዘን የተነሳ ማንነቱ እንደተቀየረና ለአእምሮ ጤና መታወክ እንደዳረገው ግራፊክ ሶል የተሰኘ ተቋም አማካኝነት የተዘጋጀውና አፊራ ከሐማስ እገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል። አፊራ እንደ አውሮፓውያን አቆጣጠር መስከረም 7 ቀን 2014 ከእስራኤል የተመለሱ እናቱን ወይዘሮ አገርነሽን የኪስ ገንዘብ ጠይቆ ባለማግኘቱ ዴት ከቤት በመውጣት በእስራኤል መንግስት ጠንካራ የደህንነት ጥበቃ የሚደረግባቸውን ስፍራዎች አልፎ የጋዛ ሰርጥን እንደተሻገረ በሐማስ ታጣቂዎች መታገቱን የጸጥታ አባላቱ ለቤተሰቦቹ አስታውቀዋል።
በዚህ አልጎ ባሽከሮን በዚህ አልጎ በራሲሱ ያው እያዩት ዝም ብሎ የሰደዱት የአሜሪካ ነው የእንትን ነው እያሉ ተነሱ ሄዱ። ያው ቅርብና ቅርብ ነው የምስጣራውና የእንትን የአረቡና የእስራኤሉ ተሻግ ተሰቶ ህዶ ገብቶላቸዋል ብለው በሳምንቱ እሱም ህዶ ገብቷል ብለው መጥተው ለልጅ ነገሩትኝ። ልጅም ደግሞ አዛ ገብቶ ብሎ ነገረኝ። እኔም ወጥቼ ምሽ ጋራት ወጥቼ እጅ አንድ ዝም ብሎ ቤት ሰጥቶ እዛ ነው ተቀምጬ ነበረ። አሁን እንዴት ነው ቢል እንዳካባሩ በማንም አታውም ሰው አመት ተጓዳ ግን ይኸው እየታገለ አልተሰማም።
አፊራ እንደታገተ ጉዳዩ በምስጢር ቢያዝ እንደሚሻል ምክር እንደተለገሳቸውና ለአንድ አመት ያህል ዝምታ መርጠው እንደቆዩ ቤተሰቦች ይናገራሉ። ከአንድ አመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጄኔቫና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታትና ለሰብአዊ መንግስት ተቋማት በማስተዋወቅ አፊራ ከእገታ ነጻ እንዲወጣ ታግለዋል። ከስምንት አመታት በኋላ በጥር ወር 2015 ዓ.ም ሐማስ የአፊራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በህይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስቷቸዋል። በአሁን ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አፊራን እንዲያካትት አባቱ አየሪ በወላዳ እንደበታቸው ይማጸናሉ።
ያው ማምሸላ እባክህ መልስልኝ፣ ጌታ አምላኬ እባክህ መልስልኝ። አሁንም ይህ እናንተም ደግሞ ይኸው እባካችሁን፣ ወታደሮች ደግሞ እየሞቱ ነው፣ እያለቁ ነው። እንዲያው እባካችሁን እርዱኝ፣ እስራኤል መንግስትም እርዳኝ፣ ማምሸላ እርዱኝ እባካችሁን። ያለው ባሽቀሎን ያለው ሁሉ በሙሉ ያለው ሁሉ ይህ ስንት የሚሰሩ ነው ሁሉ እባካችሁ እርዱኝ፣ እባካችሁ እባካችሁን። ሐማስ እባክህ ፊልሃ ፊልሃ ሐማስ ሐማስ ፊልሃ እባክህን መልስልኝ መልስልኝ።
ይህ ጉዳይ እንዴት ይህን ያህል አመታት ሊፈጅ አለ? የእስራኤል መንግስትስ ለዚህ ሁሉ አመታት ለምን ዝም አለ ሲል የአሜሪካ ድምጽ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ።
It's really heartbreaking the situation that these families have been in over the last 9 and 8 years. Avira Mengistu was kidnapped in 2014 in September and Hisham Asayid in 2015. So it's been
ባለፉት 9ና 8 አመታት እነዚህ ቤተሰቦች ያለፉበት ሁኔታ ልብ የሚሰብር ነው። አፊራ መንግስቱ እንደ አውሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ አመታት ሆኖታል። ቤተሰቦቻቸው ተሰቃይተዋል። የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይኸውልሽ እስራኤል የታፈኑ የተጠለፉና የጦር ሰረኞችን በተመለከተ የተወሳሰበ ታሪክ ነው ያላት። እንደምታቂው እንደ አውሮፓ አቆጣጠር በ2011 ከ1000 በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል። ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው። ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም በአንጻሩ ግን በእስራኤል ህዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም 5 አመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት 7ቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር ብዙ የሐማስ ወታደራዊ ጀነራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል ይችላል ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዟል። እንግዲህ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም።
የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት 7 ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ፣ አረብ እስራኤላዊው ሂሳም አሳያድና ህይወታቸው ያለፉት 2 እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው። ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ።
We have in the last few weeks succeeded in freeing and then getting back
ባለፉት ጥቂት ሳምንታት ከ100 በላይ የሚሆኑ እስራኤላውያንና ጥቂት የሌላ ሀገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ 137 ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ አውሮፓ አቆጣጠር ከ2014 አንስቶ ለአመታት የታገቱትን እስከምናውቀው ድረስ በህይወት ያሉትን አቪራ መንግስቱና ሂሻም አሳያድን ጨምሮ ሁለቱ ህይወታቸው አልፎ አስክሬናቸው የተነፈግነውን ኦዶግዲንና ኦንሻውልን አስክሬንን ጨምሮ 4ቱንም ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን አላማም ሁሉንም ህዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው።
በጎርጎርሳኑ ጥቅምት 7 ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሐማስ ታጣቂ በቅርቡ በእስራኤልና በሐማስ መካከል በተደረገ የእስረኛና የታጋቾች ልውውጥ 110 ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሂሳም አሳያድን ጨምሮ 115 ታጋቾች አሁንም ድረስ በሐማስ እንደታገቱ ይገኛሉ። በ28 ዓመቱ የታገተው አቪራ በአሁን ሰዓት የ36 ዓመት ጎልማሳ ሆኗል። ለአሜሪካ ድምፅ ኤደን ገረመው፣ ዋሽንግተን ዲሲ።
ካቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ የኢትዮጵያ ሰብአዊ መብቶች ኮሚሽን በየዓመቱ የሚያዘጋጀው የፊልም ፌስቲቫል ዘንድሮ ለ3ኛ ጊዜ ተካሂዷል። ከ160 በላይ የሆኑ የኪነ ጥበብ ስራዎች ለውድድር የቀረቡበት የፊልም ፌስቲቫል በኢትዮጵያ ሰብአዊ መብቶች ኮሚሽን አስተባባሪነት የሚከናወን ነው። ገብረ ሚካኤል ገብረ መድን ስለ ፌስቲቫሉና የውድድሩ አሸናፊዎችን አነጋግሮ ቀጣዩን ዘገባ አዘጋጅተዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ አውሮፓውያኑ አቆጣጠር በየአመቱ ታህሳስ 10 የሚውለውን ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብ በ2014 ዓ.ም አመታዊ የሰብአዊ መብቶች ፊልም ፌስቲቫል መጀመሩን ይገልጻል። ዘንድሮ ለ3ኛ ጊዜ የተዘጋጀው የፊልም ፌስቲቫልም በዚህ ሳምንት ሰኞ ዕለት ታህሳስ 1 ቀን 2016 ዓ.ም በአዲስ አበባ ተጀምሯል። ፌስቲቫሉ በኮሚሽኑ አመታዊ ሪፖርት አሳሳቢ ተብለው በተለዩ ሰብአዊ መብቶች ላይ ያተኮረ ሲሆን ዓላማውም በሰብአዊ መብቶች ዙሪያ ግንዛቤ ለመፍጠር የኪነ ጥበብ ዘርፉን ለመጠቀም እንደሆነ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል።
ኪነ ጥበብን ለሰብአዊ መብቶች ባህል ማዳበር፣ ግንዛቤ ማስፋፋት፣ ጥበቃ መሳሪያ ብቻ ሳይሆን ራሱ ግብም ስለሆነ እነዚህን 2 መሰረተ ሀሳቦች አድርገን ኪነ ጥበብን በአጠቃላይ የጥበብ ስራዎችን ለሰብአዊ መብቶች ዓላማ ከመገልገል ጋር የተያያዘ ነገር ነው። በዚህም ስለ ሰብአዊ መብቶች ግንዛቤ ለመፍጠር፣ ስለ ሰብአዊ መብቶች ለማስተማር፣ ስለ ሰብአዊ መብቶችን ባህል ለማድረግ እንዲረዳ የታሰበ ጉዳይ ነው።
እንደ ማህበረሰብ በገነባነው ኋላ ቀር የሴት ልጅ ሳቢዎች ተፈተነ ነበር። እነዚህ ሁሉ ተደምረው ነው ወደ ሌላ ምስቅልቅል የከተቱት።
ባለፉት ሁለት ዓመታት በተካሄዱት የፊልም ፌስቲቫሎች በሰብአዊ መብቶች ዙሪያ የሚያጠነጥኑ አጫጭር ፊልሞች ብቻ ቀርበው የሚወዳደሩባቸው ነበሩ። ዘንድሮ የተዘጋጀው ሶስተኛው ዙር ፌስቲቫል ግን ከፊልም ስራ በተጨማሪ በልዩ ልዩ የኪነ ጥበብ ዘርፎች የተሰማሩ ባለሙያዎችን ለማበረታታትና እድልም ለመስጠት የፎቶግራፍ እይታን አካቷል። በባለሙያዎች ተዘጋጅተው ለውድድር ከቀረቡት አጫጭር ፊልሞች መካከል የአህመድ አብዱ ሰይድ ለምን የተሰኘ ፊልም አሸናፊ ሆነዋል።
በሶስተኛው ዙር የኢሰመኮ ፊልም ፌስቲቫል በፕሮፌሽናል አጭር ፊልም ዘርፍ አንደኛ የወጣችው ወይንም አንደኛ የወጣው ተወዳዳሪ አህመድ አብዱ።
የፊልሙ ይዘት በሰሜን ኢትዮጵያው ጦርነት ወቅት በትግራይ ሴቶች ላይ የተፈጸመውን ጾታዊ ጥቃት የሚያትት እንደሆነ አዘጋጁ ለአሜሪካ ድምጽ ተናግረዋል።
እኔ ከትግራይ ክልል ነው የመጣሁት። ለዚህ ውድድር ብዬ ነው እዚህ የተገኘሁት። ያን ውድድር ሳስገባ ፊልሙ ሲሰራም የተሰራበት ቦታም በትግራይ ክልል ነበር። የፊልሙ ዘው ግን በትግርኛ ነው የተሰራው። ንግግሮቹ ሁለቱም ይሁን ሶስቱ በትግርኛ ነበር የተሰሩት። ርዕሱን ለምን ይላል በአማርኛ ሲመጣ ወይም በእንግሊዝኛ ሲሆን ዋይ ይላል። እኔ ፊልሙ ዲፐንድ ያደረግኩት በትግራይ ክልል ላይ ባለፈው ዓመታት በጣም አስጨናቂና እልህ አስጨራሽ የሆነ የጦርነት ሂደት እንደነበር እናውቃለን። በአንድ ሴት ላይ በደረሰባት የጾታዊ ጥቃት ምክንያት ሁሉም ዙሪያ በጦርነት ተከበው መድኃኒት አጥታ ምግብ አጥታ እርግዝናዋ መቆጣጠር በማትችልበት ደረጃ ደርሳ በመጨረሻ ላይ ያለምንም እርዳታ ህይወቷን ስታጣ የሚያሳይ ፊልም ነበር የሰራው።
በጀማሪ ባለሙያዎች ከተዘጋጁት መካከል ደግሞ የአዲሱ ደመቀ ስለ ህይወት የተሰኘው ፊልም አሸንፈዋል።
አዲሱ ደመቀ ወደ መድረክ።
የጅማ ከተማ ነዋሪ እንደሆነ የገለጸው ደመቀ በፊልሙ የህግ አስከባሪ አካላት በህብረተሰቡ ዘንድ የሚፈጥሩትን ተጽዕኖ ማሳየቱን ይናገራል።
የህግ አካላቶች ማለት ነው ከግንዛቤ ችግር የተነሳ ማለት ነው በህብረተሰቡ ላይ የሚያደርጉትን ተጽዕኖ ነው እየሰራ ያለው ተጽዕኖ ማለት ነው። በህብረተሰቡ ላይ የሚያደርጉትን ተጽዕኖ ማለት ነው። ለምሳሌ አንድ የህግ አካል ማለት ነው ህብረተሰቡ ላይ ደሃ ህብረተሰቡ ላይ በጣም ትልቅ እንትን አለው። እሱን ስለሚያደርግ እሱን ነገር ነው ያሳየሁት።
ኪነ ጥበብ ስለ ሰብአዊ መብቶች ግንዛቤ ለመፍጠር ትልቅ መሳሪያ መሆኑን የጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ከዚህ አኳያ በየዓመቱ እየተዘጋጁ ያሉት የሰብአዊ መብት የፊልም ፌስቲቫሎች ውጤት እያስገኙ መሆናቸውን ገልጿል።
የሰብአዊ መብቶችን መሰረት አድርገው የሚሰሩ የስነ ጥበብ የኪነ ጥበብ ስራዎች ቁጥራቸው እየጨመረ የመጣ ይመስለናል። ወይም ደግሞ የሚያስተላልፉት መልእክትም ጥልቀቱ የኪነ ጥበብ ውበቱም የበለጠ እየጨመረ እያደገና በኪነ ጥበብ ወይም በስነ ጥበብ ባለሙያዎች ዘንድም ለዚህ ጉዳይ የሚሰጡት ትኩረት የበለጠ እየጨመረ የመጣ ይመስለኛል። ግን የበለጠ ይህንን ለማበረታታት ያደረግነው ጅማሬ ጥሩ ውጤት እያስገኘ ይመስለናል።
ተወዳድሮ ባሸነፈበት አጭር ፊልም በትግራይ ክልል በነበረው ጦርነት ከተፈጸሙት ዘግናኝ የሰብአዊ መብት ጥሰቶች አንዱን ለማሳየት እንደተጠቀመበት የገለጸው አህመድ አብዱ ሰይድ ለዚህ መዘዝ ያበቃን ጦርነት ሊበቃን ይገባል ይላል።
ጦርነት በጣም አስከፊና አውዳሚ እንደሆነ እናውቃለን ሁላችን። በጣም አስከፊና አውዳሚ ነው። በጦርነት ውስጥ ያሉ ከተሞች፣ ሀገሮች ሆኑ ህዝቦችም ሊሆኑ ይችላሉ በየቀኑ የሚደርስባቸው ሰቆቃ ከነሱ በላይ የሚረዳው ሊኖር አይችልም። በተሻለ አቅም ከጦርነት ነፃ የሆነ አየር የምንተነፍስበት ሁኔታ ለመፍጠር የሁላችን ሚና አለበት ብዬ አስባለሁ። ስለዚህ በተሻለ አቅም ለማህበረሰብ፣ ለዓለምም፣ ለፍጡርም ከጦርነት የጸዳና ከጦርነት ነፃ የሆነ ማህበረሰብና አካባቢ ለመፍጠር የሁላችን ሚና ትልቅ ነውና በቻልነው አቅም ጦርነትን ለማጥፋት ጦርነት ብንከፍት ደስ ይለኛል ብዬ አስባለሁ።
በጀማሪ ባለሙያዎች ዘርፍ የአጭር ፊልም ውድድር አሸናፊው አዲሱ ደመቀም የሚከተለውን መልእክት አስተላልፏል።
ስለ ህይወት ነው የሚለው የፊልሙ ርዕስ ማለት ነው። ስለ ህይወት ብዙ ነገር ነው ሰው የሚያልፈው፣ ትልልቅ ነገሮችን ያልፋል። ግን ህብረተሰቡ አንድ ሰው የበታችን አይቶ አረግጦ እንዳያልፍና ሁሉም ሰው ነገ ምን እንደሚመጣበት ስለማያውቅ በስልጣኑ ተመክቶ ሌላ ነገር እንዳያደርግ መልእክቴን ማስተላለፍ ፈልጋለሁ።
የፊልም ፌስቲቫሉ ከታህሳስ 3 እስከ ታህሳስ 20 ቀን 2016 ዓ.ም ድረስ በልዩ ልዩ የኢትዮጵያ ዩኒቨርሲቲዎች ከተካሄደ በኋላ ፍጻሜውን እንደሚያገኝ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በጎ ፈቃደኞች ለዩክሬን የመከላከያ አባላት የአውደ ዓመት ስጦታ እያዘጋጁ ነው። ስጦታው በአውደ ግንባር የሚገኙ ተዋጊዎችን ጨምሮ 700,000 የመከላከያ አባላትን እንደሚያካትት በጎ ፈቃደኞቹ አስታውቀዋል። የቪኦኤዋ ሌሳ በክለት የላከችውን ዘገባ እንግዶ ወልድ ያሰማናል።
በርካታ የገና ዛፎች፣ የዩክሬን ሰንደቅ ዓላማ እንዲሁም የመልካም ምኞት መግለጫ ካርዶች ለወታደሮቹ ስጦታ ከተዘጋጁት ውስጥ ናቸው። በኪቭ ከተማ ባለ የፈጠራ ማዕከል የሚገኙ ልጆች ለወታደሮቹ ስጦታ በማዘጋጀት ላይ ይገኛሉ። ያሮስሎቫ ሎቭስካ ስጦታውን ከሚያዘጋጁት አንዷ ነች።
ዩክሬናዊ የበረዶ ሰዎች ምስል እየሳልኩ ነው። ተመልከች፣ የዩክሬንን መከላከያ እያገዙ ነው።
የዘጠኝ ዓመቷ አና እና ጓደኞቿ በግንባር ለሚገኙ ወታደሮች ለየት ያለ ሻማ በማዘጋጀት ላይ ናቸው።
እዚህ ጣሳ ውስጥ ካርቶን ጠቅልለን እንጨምርና ከዛ በሰምን ሞላዋለን። እነዚህ ሻማዎች ከሌሎች ይልቅ ረጅም ዕድሜ አላቸው። ለመከላከያ አባላት ነው የምናዘጋጀው። ግንባር ላይ ጨለማ ውስጥ እንዳይሆኑና እንዳይበርዳቸው ይረዳል።
ተማሪዎቹ ከትምህርት ቤት ሲለቀቁ ወደ ማዕከሉ በመምጣት ስጦታዎችን ያዘጋጃሉ። ሩሲያ ዩክሬንን ከወረረች ጀምሮ ተማሪዎቹም ሆኑ አስተማሪዎቹ በበጎ አድራጎት ሥራ ላይ ተሰማርተዋል። ስቪትላና አዝራቪና የማዕከሉ ኃላፊ ናቸው።
ወላጆቻቸው በግንባር ያሉና በሀገር ውስጥ የተፈናቀሉ ልጆች አሉ። እናም የምናደርገው ስለሚገባቸው ደስ ብሏቸው ያግዙናል። ጫማ ውስጥ የሚገባ ሞቃት ሶልና የኬሚካል ማሞቂያዎችንም ጨምረናል።
ሕፃናቱ ያዘጋጁት የስጦታ ካርድ ከጣፋጭ ነገሮች ጋር ተደርጎ በጥቅል ውስጥ ይጨመራል። ካተሪና ያኪሞቪች ቮይን በመባል የሚታወቀውና የዩክሬንን መከላከያ በመርዳት ላይ ያተኮረ ትርፋማ ያልሆነ ድርጅት ኃላፊ ናቸው።
በእርግጠኝነት ቡና፣ ማርና ከረሜላዎች በዩክሬን ባንዲራ ቀለማት ተዘጋጅተዋል።
አንድ ትልቅ የጣፋጭ ከረሜላ ጥቅል ወደ አውደ ውጊያ መላክ ግዴታቸው እንደሆነ የሚሰማቸው ካተሪና እያንዳንዱ ወታደር የራሱን የግል ስጦታ መቀበሉ አስፈላጊ ነው ይላሉ።
አንድ ወታደራዊ አዛዥ እንዳሉት በዚህ አስቸጋሪ ወቅት የሞራል ግዴታችን ነው።
የሴት መከላከያ አባላትን የሚደግፈው ፕሮግራም በበኩሉ ለቀዝቃዛው ወቅት የሚሆኑ ወታደራዊ አልባሳትን ይልካል። ኢሪና ኒኮራክ የፕሮግራሙ መስራች ናቸው።
እንዳለመታደል ሆኖ መከላከያ ሚኒስቴር ለሴቶች የተለየ ዩኒፎርም የለውም። በዳንባስ ቅዝቃዜው ከኔጌቲቭ 7 ዲግሪ በታች ነው። ስለዚህ ሴት የመከላከያ አባሎቻችን ሙቀትና ምቾት እንዲያገኙ ማድረግ አለብን።
በጎ አድራጊዎቹ 150,000 የሚሆኑ ጥቅሎችን በማዘጋጀት ላይ ናቸው። ኢሪና ኒኮራክ ይቀጥላሉ።
ለቅዝቃዜ ወቅት የሚሆን ሞቃት ሱሪ፣ ጃኬትና ከውስጥ ለሙቀት የሚለበስ ሹራብና የፊት መሸፈኛዎች። አልባሳቱን የሚያዘጋጁት የጥበብ ሰዎች ለእያንዳንዷ የሴት ወታደር መልካም ምኞታቸውን በጽሑፍ ያስተላልፋሉ።
በቀዝቃዛው ወቅት ከሚወዷቸው ቤተሰቦች ርቀው በግንባር የሚገኙ ወታደሮች ሞቅ ያለ የአውደ ዓመት ስጦታ ተልኮላቸዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስናው አብረናችሁ አምሽተናል። መልካም ጊዜ ይሁንላችሁ። የነገ ሰው ይበለን።